የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ዝግጅታችን አሁን ጀመረ። በትግራይ ክልል አንድ ወረዳ በነዋሪዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት 17 ሰዎች መጎዳታቸውን ጊዜያዊ አስተዳደሩ አስታወቀ። እንዲሁም በአሜሪካ የጨመረ የመጣውን የዋጋ ግሽበት የተከታተሉት እንደሚገኙ ኢኮኖሚስቶች አስታወቁ። የሚሉትና ሌሎች ዘገባዎችን በምሽቱ አካተን ወደ እናንተ መተናል። ሐሙስ የካቲት 13 2017 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን። የምሽቱ የአሜሪካ ድምጽ ዝግጅታችን ጀምሯል። አስማማየ ነው ያስተናገድኳችሁ። ለግማሽ ሰዓት ያክል ከእናንተ ጋር ቆይታ የማደርግ ነው የሚሆነው። የዓለም ዜናዎቹን ከዚሁ አላ ከበደ ለማቅረብ ከኔ ጋር ይገኛል። እንዲሁም የስቱዲዮ ቅንብሩን የሚመራልን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። አላ ይጠብቃችኋል።
ሰላም ጤና አስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ትራምፕ አንዳንድ ስደተኞች ከፌዴራል መንግስቱ የሚያገኙትን ጥቅማ ጥቅም ለማስቆም የታለመ ፕሬዝዳንታዊ ትእዛዝ ፈረሙ። ሐማስ የአራት ታጋቾችን አስከሬን ለእስራኤል አስረከበ። የዩናይት ስቴትስ እንደራሴዎች ምክር ቤት ሪፐብሊካን ከትራምፕ በተቃረነ ለድንበር ጉዳይ የታለመ በጀት ለማጽደቅ ማሰባቸው ተነገረ። የሚሉት ይገኙበታል። ወደ ዝርዝሩ እንዝለቅ። ትራምፕ አንዳንድ ስደተኞች ከፌዴራል መንግስቱ የሚያገኙትን ጥቅማ ጥቅም ለማስቆም የታለመ ፕሬዝዳንታዊ ትእዛዝ ፈርመዋል። ፕሬዝዳንት ዶናልድ ትራምፕ በህገ ወጥ መንገድ ወደ ዩናይትድ ስቴትስ ለገቡ ስደተኞች የፌዴራል መንግስቱ የሚሰጠውን ድጋፍ ለማስቆም የታለመ ፕሬዝዳንታዊ ትእዛዝ መፈረማቸውን ዋይት ሀውስ አስታውቋል። ይህም ፕሬዝዳንቱ በአገሪቱ የኢሚግሬሽን ጉዳይ ላይ ከወሰዷቸው ጥብቅ እርምጃዎች ውስጥ አንዱ ነው ተብሏል። ዋይት ሀውስን ጨምሮ እንዳመለከተው ትእዛዙ በግብር ከፋይ አሜሪካውያን ወጪ የሚረዱ ማናቸውም እርዳታዎች ለህገወጥ የውጭ ዜጎች የሚሰጡ ጥቅማጥቅሞችን ለማስቆም የታለመ ነው ተብሏል። ይሁን እንጂ ውሳኔዎቹ የትኞቹን ጥቅማጥቅሞች ኢላማ እንዳደረጉ መግለጫው ግልጽ አላደረገም። በአሁን በስራ ላይ ባሉት ህጎች በህገወጥ መንገድ ወደ ዩናይትድ ስቴትስ የገቡ የውጭ ዜጎች ከድንገተኛ ሕክምና በስተቀር ለስደተኞች የሚሰጡትን ጥቅሞች አያገኙም። እንደ አውሮፓውያን የዘመን አቆጣጠር በ1982 የጸደቀው የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውሳኔ የወላጆቻቸው የኢሚግሬሽን ይዞታ ምንም ይሁን ምን ለልጆች በአጠቃላይ ከአንደኛ እስከ 12ኛ ክፍል ትምህርት የመከታተል መብት የሚያጎናጽፍ ነው። ሐማስ አራት ታጋቾችን አስከሬን ለእስራኤል አስረክቧል። ሐማስ በዛሬው ዕለት ደቡባዊ ጋዛ ካን ዩኑስ ውስጥ ለእስራኤል ኃይሎች ያስረከባቸው አራት እስራኤላዊ ታጋቾችን አስከሬኖች የያዙ ሳጥኖች በቀይ መስቀል ተሽከርካሪዎች ተጭነው ወደ ቴል አቪቭ ተጓጉዘዋል። ባንዲራዎችና ጽሑፎች የሰፈሩባቸው ጨርቆች በታዩበት በዚህ መድረክ ሐማስ አስከሬኖቹን የተሸከሙትን አራት ጥቋቁር ሳጥኖች ባስረከበበት በዚሁ ስነ ስርዓት በብዙ መቶዎች የተቆጠሩ ሰዎች መገኘታቸው ታውቋል። አንዳንዶች ካነገቧቸው የተለያዩ መልእክቶች ከሰፈሩባቸው ጨርቆች ውስጥ አንዱ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በጦር ወንጀለኝነት ይከሳል። የእስራኤል የአየር ጥቃት ለታጋቾቹ ሞት ምክንያት ሆኗል ሲልም ይወነጅላል። ቀይ መስቀል አራቱን የሬሳ ሳጥኖች ለእስራኤል ጦር ሰራዊት ማስረከቡንና የሟቾቹ ማንነት ለማረጋገጥ አስከሬኖቹ ቴል አቪቭ ወደሚገኘው ብሔራዊ ልዩ የምርመራ ማዕከል መወሰዳቸውን የኔታንያሁ ጽህፈት ቤት አስታውቋል። የዩናይት ስቴትስ እንደራሴዎች ምክር ቤት ሪፐብሊካን ከትራምፕ በተቃረነ ለድንበር ጉዳይ የታለመ በጀት ለማጽደቅ ማሰባቸው ተነገረ። ፕሬዚዳንት ዶናልድ ትራምፕ በዩናይት ስቴትስ እንደራሴዎች ምክር ቤት ሴኔት ያሉ ሪፐብሊካን አባላት በስደተኞች የኃይል ማመንጫ መሠረተ ልማቶችና መከላከያ ላይ ያተኮረውን በጀት ረቂቃቸውን ወደ ጎን ብለው ከተወካዮች ምክር ቤት የሚቀርበውን ሰፋ ያለ በጀት ሀሳብ እንዲቀበሉ ቢጠይቁም የዩናይት ስቴትስ እንደራሴዎች ምክር ቤት የሪፐብሊካን አባላት ግን በያዙት ሀሳብ እንደሚገፉ አስታውቀዋል። ትራምፕ በተወካዮች ምክር ቤት የቀረበውንና በትሪሊየን ዶላር የሚቆጠር የታክስ እፎይታ ጭምር የሚሰጠውን ሰፋ ያለ የበጀት ሀሳብ እንደሚመርጡ ቢያስታውቁም በሴኔቱ የሚገኙት የሪፐብሊካን አባላት ግን በያዙት አቋም እንደሚገፉ በሴኔቱ አብዛኛውን መቀመጫ የያዘው የሪፐብሊካን ፓርቲ መሪ ጃንቱን አስታውቀዋል። ታሊባን አፍጋኒስታንን ካለም አቀፍ የወንጀል ችሎት አባልነት አስወጣ። የአፍጋኒስታኑ ሃይማኖታዊ አክራሪ ቡድን ታሊባን በዛሬው ዕለት እንደ አውሮፓውያን ዘመን አቆጣጠር በ2003 አገሪቱን ያስተዳድር የነበረውን መንግስት የተቀበለውን የሄጉን ችሎት የምስረታ ስምምነት ተፈጻሚ ያደረገ ውሳኔ ህጋዊነት የለውም ሲል ነው ውድቅ ያደረገው። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላን ለዓለም ዜናዎች እናመሰግናለን። አድማጮቻችን የተከታተላችሁ የምትገኙት የአሙስ ምሽት የአሜሪካ ድምፅ ዝግጅታችን ነው። በምሽቱ የዌብና ማብራሪ ድረገጽ ፕሮዲሰራችን አባየው ገበያ ማብራናለች። የፕሮግራሙ እያስተናገድኳችሁ አብራችን ማመሸው ማስመማየ ነው ነኝ። አብራችን ትቆዩ እንጋብዛለን። በድጋሚ አሁን ወደ ምሽቱ አብይ ርዕስ። በትግራይ ክልል ሳርቲ ወረዳ የአንድ ቀበሌ አስተዳዳሪ ማህተም በኃይለት ቋል የተባሉ የጸጥታ አባላት ወሰዱት በተባለ እርምጃ 17 ሰዎች መጎዳታቸውን የወረዳው አስተዳዳሪ ተናገሩ። የክልሉ ጊዜያዊ አስተዳደር ባወጣው መግለጫ የሰራዊቱ አባላት ጣልቃ መግባታቸውን ገልጾ እንዲህ ያለ ጣልቃ ገብነት ክልሉን ወደ ከባድ ቀውስ ያስገባዋል ብሏል። በድርጊቱ ፈጻሚነት የተወቀሰውና አርሚ 26 ተብሎ የሚጠራው የክልሉ የጸጥታ መዋቅር አዛዥ ኮሎኔል ሀጎስ ገብረ የጸጥታ አባላቱ ወደ አካባቢ የገቡት በህዝብ ጥሪ መሆኑን ገልጸው በነዋሪዎች ላይ የተወሰደ እርምጃ የለም ብሏል። ክሱ ሰራዊታችንን ስም ማጥፋት ነው ሲሉም ምላሽ ሰጥተዋል። ሙልጌታ ጽባ ተጨማሪ አለው።
በደቡባዊ ምስራቅ ትግራይ ዞን ሰሐርቲ ወረዳ አዲስ ዓለም በተባለ ቀበሌ ትላንት ረቡዕ የካቲት 12 ቀን 2017 ዓ.ም በጸጥታ ኃይሎችና በአካባቢው ነዋሪዎች መካከል በተፈጠረ ግጭት 17 ሰዎች ላይ ጉዳት መድረሱን በጊዜያዊ አስተዳደሩ የወረዳው አስተዳዳሪ ተደርገው የተሾሙ አቶ ተክልት ግርማይ ለአሜሪካ ድምፅ ተናግረዋል። የጸጥታ ኃይሎች በሁሉም የወረዳው ቀበሌዎች በነ ዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን በኃይል ስልጣን ለማስረከብ እየተንቀሳቀሱ ናቸው ሲሉ ከሰዋል።
ትላንት በሁሉም ቀበሌዎች ማህተም አስረክቡ ሲሉ ነው ያሉት። ህዝብ ይምረጥ አይምረጥ አያገባንም፣ የደብረ ጽዮን ቡድን ነው መምራት የሚገባው በማለት መጀመሪያ ሽምግልና ብለው ነው የጀመሩት። ቀጥለው ግን ምልሻዎች ናቸው ወደየቀበሌው የተሰማሩት። ይህን የመሩት ደግሞ የቀድሞ የወረዳው አመራሮች ከሰራዊት አመራር ጋር በመሆን ነው።
ጉዳዩ ለክልሉ ጊዜያዊ አስተዳደር እንዳሳወቁት የገለጹት አቶ ተክልቲ ትላንት ጉዳት ከደረሰባቸው 17 ሰዎች አንዱ በከባድ ስለቆሰለ ወደ መቀለ አይደር ሪፈራል ሆስፒታል መላኩ ገልጸዋል። አቶ ተክልቲ የጸጥታ አባላት በአንድ የፖለቲካ ፓርቲ ውስጥ ለአንድ ቡድን ወግነው ወደ ህዝብ መተኮስ ሳይሆን ሰላምና ጸጥታ መጠበቅ ነው የስራ ድርሻቸው ብለዋል። የትግራይ ክልል ጊዜያዊ አስተዳደር በጉዳዩ ላይ ባወጣው መግለጫ የጊዜያዊ አስተዳደር መዋቅር ለማፍረስ የሚንቀሳቀሱ የሰራዊት አመራሮች እየታዩ ናቸው ብሎ ይህ አግባብነት የለውም ብሏል። ኃይል በመጠቀም የቀበሌ መዋቅር የማፍረስና በሰላማዊ ሰዎች ላይ እርምጃ መውሰድ በሰሐርቲ ወረዳ ታይቷል ያለው መግለጫው ሁኔታው እንዲህ ከቀጠለ እንደ ህዝብ ወደማንወጣው ከባድ ቀውስ ያስገባናል በማለት አስታውቋል። ጊዜያዊ አስተዳደሩ ሂደቱ እንዲታረምም ጥሪ አቅርቧል። ትላንት ግጭት የተከሰተበትን የአዲስ ዓለም ቀበሌ አስተዳዳሪ አለቃ መለስ አሰግድ በነዋሪዎች ባለፈው ጥር ወር የቀበሌው አስተዳዳሪ ሆነው ተመርጠው ስራ እንደጀመሩ ተናግረዋል። ትላንት ግን የታጠቁ ሰዎች አርሚ 26 ተብሎ ከሚታወቅ የጸጥታ መዋቅር ወደ ቀበሌው መጥተው በኃይል ማህተም ተቀብለውኛል ሲሉ ገልጸዋል።
ማህተም አስረክባሉኝ አስረከብኩኝ። በመኪናቸው ተሳፍረው ሲሄዱ ህዝቡ ተከትሏቸው መሄድ ጀመረ። ከዚያም ዋላሁ በተባለ ስፍራ ላይ ከፍተኛ ግጭት ተፈጠረ። እነሱ ጥይት እየተኮሱ፣ ህዝቡ ግን በድንጋይ ነው የተከላከላቸው። 17 ሰዎች ተጎድተዋል። የአንዱ ጉዳት ከባድ ነው። ይህ ሰራዊት የትግራይ ህዝብ ሳይሆን የአንድ ቡድን ደጋፊ መሆኑን በግልጽ አሳይቷል።
አርሚ 26 ተብሎ የሚጠራው የክልሉ የጸጥታ መዋቅር አዛዥ ኮሎኔል ሀጎስ ገብረ የጸጥታ አባላቱ ወደ አካባቢው የገቡት በህዝብ ጥሪ መሆኑን ገልጸው በነዋሪዎች ላይ የተወሰደ እርምጃ ያለን በማለት ክሱ የሰራዊታችንን ስም ማጥፋት ነው በማለት ምላሽ ሰጥተዋል። ጸጥታ ለማስከበር በገቡ አባላቶቻቸው ላይ በተወረወረ ድንጋይ 3 አባሎቻቸው እንደተጎዱ የገለጹት አዛዡ ሰራዊቱ ከህዝቡ ጋር ለማጋጨት የታቀደ ነው ብለውታል።
በጥይት የተመታ ሰው የለም። የእኛዎቹ የተኮሱት ጥይትም የለም። ታጋዮቻችን ህዝብን ስለሚያከብሩ ያደረጉት ነገር የለም። ራሳቸውን ነው በድንጋይ የተከላከሉት። እኛ የአንድ ፓርቲ ወኪሎች አይደለንም። የትግራይን ህገ መንግስት ነው የምናስከብረው። ህዝብ የመረጠው የምክር ቤቱ ጽህፈት ቤት አለ። ወደዚያ ሰብረው ሲገቡ ነው ሰራዊቱ ተው ብሎ ያስቆማቸው። ከዚህ ውጪ የፈጸመው ነገር የለም።
ከጸጥታ ኃይሉ ጋር የተጋጩ ሰዎች ቀላል የጦር መሳሪያ የታጠቁ ገንዘብም የተከፈላቸው ናቸው በማለትም ከሰዋል። አረና ትግራይ ውድብና ጽነትና ባይሶና ፓርቲዎች በጋራ በጉዳዩ ባወጡት መግለጫ የትግራይ ህዝብ በጋራ ያቋቋሙት የመመከት ኃይል የሆነውን ሰራዊት ለአንድ ቡድን መጠቀሚያ ማዋል ተቀባይነት የለውም በማለት ነው ያስታወቁት። ትላንት በሰሐርቲ አዲስ ዓለም ቀበሌ የተፈጸመው ተግባር ጭፍጨፋ በማለት ነው የገለጹት። ተግባሩ የሚኮነን ነው በማለት የገለጹት ፓርቲዎቹ በክልሉ የተለያዩ አካባቢዎች ይፈጸም የነበረ ጥቃቶች ቅጥያ ነው ብለውታል። ሳልሳይ ወያነ ትግራይ በተመሳሳይ ባወጣው መግለጫ ግፍና ጭፍጨፋ ከውስጥ ይምጣ ከውጭ አንታገስም ብሎ በሰሐርቲ ሁን ሌሎች የክልሉ አካባቢዎች ህዝብ ላይ በደል የፈጸሙ አካላት ላይ የህግ ተጠያቂነት ሊኖር ይገባል ሲል አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ቀደም ሲል የምሽቱን አብይ ርዕስ ነበር የተከታተልነው። ቀጥሎ ደግሞ የምሽቱ የትንታኔ መጽሔት ወደ እናንተ ይደርሳል። የትንታኔ መጽሔት የመጀመሪያው ዘገባችን በሩሲያ የተሰራጨ ሐሰት መረጃ የፈረንሳይ ወታደሮች ከሳህል ሊወጡ ምክንያት ሆኗል ሲሉ ተንታኞች መግለጻቸውን የተመለከተ ነው። ተንታኞች እንደሚሉት የፈረንሳይ ወታደሮች ከቻድና ከዩቺ ሳል ክልል ሀገር አለቀው እንዲወጡ የሩሲያ ፕሮፓጋንዳና የሐሰት መረጃ ዘመቻዎች ቁልፍ ሚና ተጫውተዋል። ሄነሪ ዊልኪንሰን ከቻድ ንጃሜና ባደረሰን ዘገባ የፈረንሳይ ወታደሮች ከሳል አካባቢ ሲወጡ የነበረውን የሩሲያን የፕሮፓጋንዳ ስልቶች በጥልቀት ቃኝቷል። አሉላ ከበደ እንደሚከተል ያቀርበዋል።
የፈረንሳይ ወታደሮች ከ60 ዓመታት በኋላ ያቺን ሀገር ለቀው መውጣታቸውን ለመዘከር በተሰናዳ ዝግጅት የቻድ ጦር በአካባቢው የታየው ባለፈው የጥር ወር አጋማሽ ግድም ነበር። በስነ ስርዓቱም ላይ ንግግር ያሰሙት የቻዱ ፕሬዝዳንት መሐማት ኢድሪስ ዴቢ ሲናገሩ የፈረንሳይ ጦር መውጣት ሙሉ ሉዓላዊ ለሆነችው ቻድ አዲስ ጎህ መቅደዱን ያበሰረ ነው ብለውታል። ይሁን እንጂ እንደ ተንታኞች እይታ ለፈረንሳይ ወታደሮች አካባቢውን ለቀው መውጣት ሩሲያ በክልሉ ያካሄደችው የተቀነባበረ ፕሮፓጋንዳ ዘመቻ ቁልፍ ሚና ተጫውተዋል። ባካሪ ሳምቤ በቲምቡክቱ ኢንስቲትዩት የአፍሪካ የሰላም ጥናት ማዕከል ዲሬክተር ናቸው።
La Russie profite justement de cette histoire coloniale.
Russia የቅኝ ግዛት ታሪኮችንና ጸረ ኢምፔሪያሊዝም ስሜት በወጣት አፍሪካውያን ላይ ቅሬታዎች እንዲቀሰቀሱ የህዝብ አስተያየት እንዲያስለውጡና አልፎ ተርፎም በፈረንሳይ ጥቅሞችና በሳል አካባቢ መቆየቷ ላይ የተቃውሞ ሐሳብ የሚያራምዱ ተጽዕኖ አድራጊዎችን እስከ ማስነሳት የዘለቁ ድርጊቶች ፈጽማለች።
ባለፉት ሁለት ዓመታት ውስጥ የፈረንሳይ ወታደሮች ሀገራቸውን ለቀው እንዲወጡ ከጠየቁ አራት የሳል አካባቢ ሀገሮች ቡርኪና ፋሶ፣ ማሊና ኒጀር ቀጥላ ቻድ የመጨረሻዋ ሆናለች። ሁሉም ታዲያ በተመሳሳይ ጊዜ በፈረንሳይ ወታደሮች ምትክ የሩሲያ ወታደሮችን ተቀብለዋል። እንደ ሳምቢያ ያሉ ባለሙያዎች እንደሚያብራሩትም ሩሲያ ጸረ ፈረንሳይ ትርክቶችን ለማግነንና መሰረት የሌላቸው የሴራ ታሪኮችን ለማሰራጨት ተመስለው የተከፈቱ የማህበራዊ መገናኛ ገጾችን እውነተኛ ባለቤቶቹ ባልሆኑ ሰዎች እስከ መጠቀም ዘልቃለች። ሩሲያ በተጨማሪም በእነኚሁ ሁለት ዓመታት ውስጥ በሳህል ዙሪያ የባህል ተቋማትን መስርታለች።
ለብዙ አስርት ዓመታት ምዕራባውያን አገሮች ባህላቸውን ለማስተዋወቅና ለማስፋፋት ቋንቋቸውን የሚናገሩ ሰዎችን ለማብዛትና በመጨረሻም ተጽዕኖ የማድረግ አቅማቸውን ለማጎልበት በተለያዩ የአፍሪካ ሀገሮች ዋና ዋና ከተሞች ውስጥ የባህል ተቋማትን ሲከፍቱ ቆይተዋል።
ይሁንና በምርመራ ላይ የተመሰረቱ ዘገባዎችን የሚያቀርቡ ዘጋቢዎች እንደሚሉት አዲሶቹ የሩሲያ የባህል ቤቶች ከሌሎቹ ሀገራት የባህል ማዕከሎች በተለየ አካሄድ ፕሮፓጋንዳ ለማሰራጨት የሚያግዟቸውን ሰዎች ያሰለጥናሉ። ቻድ ውስጥ የሚገኘው የሩሲያ ኤምባሲም ሆነ የአገሪቱ የውጭ ጉዳይ ሚኒስቴር መስሪያ ቤት ለቀረቡላቸው ጥያቄዎች ለጊዜው ምላሽ አልሰጡም። ይሁንስ ወንና ሩሲያ ለምን ይሆን በሳህል ክልል ላይ ያተኮረችው? ኮንስታንቲን ጉቪ በክሊን ገንዳኤል የግጭቶች ጥናት ተቋም ተመራማሪ ናቸው።
So through the disinformation campaigns Russia's goal has been mostly to
የሩሲያ ዋና ዓላማ የሐሰት መረጃ ለማሰራጨት በከፈተችው ዘመቻ አማካኝነት ይበልጡን በአካባቢ አገሮች ውከትን መዝራት ነው። እናም ወደ አገሮቹ በመምጣት እንደ ፈረንሳይ ያሉ መንግስታት የሳህል አገሮች አጋር የነበሩ አገሮችን መተካት ነው።
ሳምቤ በበኩላቸው ሲያስረዱ
የሩሲያ አካሄድ ለምዕራብ ዓለም በተለይም ደግሞ እንደ ፈረንሳይ ላሉ የኔቶ አባል አገሮች በዶንባስ ጉዳይ ወይም በአውሮፓ የጂኦፖለቲካዊ ችግር ከፈጠራችሁብን እናንተ ተጽዕኖ ባላችሁ አካባቢ ሳህል መጥተን አጠፋው እናደርጋለን የሚል መልእክት ለመላክ ነው።
ፈረንሳይ ወታደሮች ቻድን ለቀው መውጣታቸው ለአገሪቱ አዎንታዊ እርምጃ ነው ብሎ ህዝቡ የሚያምን መሆኑን ነው የንጃሜና ጎዳናዎች በግልጽ የሚናገሩት።
ሳሪያብ ባካር ተማሪ ነው።
ፈረንሳይ ለኛ የሚበጅ ምንም አይነት ጥቅም ይዛ እንደማትመጣ እናውቃለን። ስለዚህ ሀገራችን ውስጥ መቆየት የለባቸውም። መውጣት ነው ያለባቸው።
የትጥቅ ግጭቶች መረጃ ጥናት አሰባሳቢው ዓለም አቀፍ ድርጅት ይፋ እንዳደረገው የፈረንሳይ ወታደሮች ሳህልን ለቀው መውጣት ከጀመሩበት እንደ አውሮፓውያኑ የዘመን አቆጣጠር ከ2022 አንስቶ በአመዛኙም በመንግስት ኃይሎችና በእስላማዊ ጽንፈኞች መካከል የተካሄዱ ግጭቶችን ተከትሎ ለህልፈት የተዳረጉት ሰዎች ቁጥር
የዩናይትድ ስቴትስ የዋጋ ግሽበት እስካሁን በቁጥጥር ስር አልዋለ።
የፈረንሳይ ወታደሮች አሁን
ደግሞ ወደ ቀጣዩ የትንታኔ መጽሔት ዘገባችን እናልፋለን። ቀጣዩ ዘገባችን የአሜሪካ ዋጋ ግሽበት እየጨመረ መሄዱን ኢኮኖሚስቶች እየተከታተሉት መሆናቸውን የገለጹበት ነው። በዩናይትድ ስቴትስ የምግብ የነዳጅን የመኖሪያ ቤቶችና የሌሎች ሸቀጦች ዋጋ ሲንር በጥር ወር የዋጋ ግሽበቱ ጨምሯል። የአሜሪካ ድምጽ ጋዜጠኛ ቬሮኒካ ቫልድራስ ኢግሊሲያስ የትራምፕ አስተዳደር የዋጋ ንረትን ለማውረድ ምን ማድረግ እንዳለበት ኢኮኖሚስቶችን አነጋግራ ተከታዩን አዘጋጅታለች። ደረጀ ደስታ ያቀርባል።
የዩናይትድ ስቴትስ የዋጋ ግሽበት እስካሁን በቁጥጥር ስር አልዋለም። የአሜሪካ የሰራተኛ ጉዳይ ሚኒስቴር ባወጣው የቅርብ ጊዜ ሪፖርት መሰረት የሸማቾች ዋጋ መረጃ ጠቋሚ እንደሚያሳየው ባለፈው ጥር ወር ከአንድ አመት በፊት ከነበረበት በ3% ጨምሯል። ኢኮኖሚስቶች ግሽበቱ እንዲያሻቅብ ያደረጉት በርካታ ምክንያቶች ናቸው ይላሉ። አሊሰን ሽሬገር ከማንሃተን ኢንስቲትዩት
The cost of housing is still going up. Services
የመኖሪያ ቤቶች ዋጋ አሁንም እየጨመረ ነው። የአገልግሎቶች ዋጋ እስካሁን ውድ ነበሩ። ኮረርሽኙ ማገገምን ተከትሎ የሸቀጦች ዋጋ በከፍተኛ ሁኔታ እየቀነሰ ነበር። ይህ እድገት በከፍተኛ ሁኔታ ተገጥቷል።
በማንት ክሌር ዩኒቨርሲቲ የኢኮኖሚክስ ረዳት ፕሮፌሰር ኤድመንድ በሪሻ
ከስራ አጥነት መጠን አንጻር በጣም ጥሩ እየሰራን ነው። ይህ ማለት ሰዎች እየሰሩ ነው። ሰዎች ገንዘብ ያገኛሉ። ሰዎችን ሲያደርጉ ወጪ ያወጣሉ። ያ ከፍተኛ ወጪ ዋጋውን ከፍ ያደርገዋል።
ምንም እንኳን ተንታኞች በጥቅሉ የተረጋጋ ኢኮኖሚን እንደወረሱ ቢናገሩም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግን ለዋጋ ንረቱ የቀድሞው ፕሬዝዳንት ጆ ባይደንን ተጠያቂ አድርገዋል።
ይህ የሆነው በባይደን ነው። በነበርኩበት 4 አመታት ምንም የዋጋ ግሽበት አልነበረም።
የኢኮኖሚ ባለሙያው አሊሰን ሽሬገር በትራምፕ አስተዳደር የታቀዱ አንዳንድ እርምጃዎች ኢኮኖሚውን ሊያጠናክሩት ይችላሉ ብለዋል።
Potential more tax reform
በተለይ ለትልልቅ ኩባንያዎች የሚደረጉ የግብርና ቀነሳዎች ተጨማሪ የግብርና ማሻሻያዎችና አንዳንድ ጥብቅ ቁጥጥሮችን ማላላቱ ኢኮኖሚውን ያጠናክራሉ።
የወለድ ምጣኔን በተመለከተ ሸማቾች ፎይታን ያገኛሉ ተብሎ አይጠበቅም። ነገር ግን የኑሮ ውድነቱን ለማቃለል ሊወሰዱ የሚችሉ ሌሎች እርምጃዎች እንዳሉ ባለሙያዎች ይናገራሉ። በሞንት ክሌር ዩኒቨርሲቲ የኢኮኖሚክስ ረዳት ፕሮፌሰር ኤድመንድ በሪሻ
ነጻ ገበያውን በተቻለ መጠን መደገፍ ትፈልጋለህ። ሌላው ነገር ደግሞ እኛ ምርትን ማነቃቃት እንፈልጋለን።
በሪሻ የዋጋ ግሽበት ዓለም አቀፋዊ ክስተት እንደሆነና የአሜሪካ ኢኮኖሚ በጥር ወር መጠነኛ የሥራ እድገት ቢኖረውም ከሌሎች አገሮች ጋር ሲነጻጸር በጥሩ ሁኔታ ላይ እንደሚገኝ ጠቁመዋል።
አድማጮቻችንና ተመልካቾቻችን የተከታተላችሁ የምትገኙት ከአሜሪካ ድምጽ እየተላለፈላችሁ የሚገኘውን የአሙስ ምሽት ዝግጅታችን ነው። ቀደም ሲል የመጀመሪያው አጋማሽ የነበሩ ዘገባዎቻችን የተከታተላችኋቸው፣ አሁን ደግሞ የሁለተኛው ዘገባ የሁለተኛው አጋማሽ ዘገባዎቻችን ይቀጥላሉ። የሁለተኛው አጋማሽ የመጀመሪያው ቅንብራችን ወደ ሆነ ዘገባ እናልፋለን። ካልጅነቱ ጀምሮ አንድ እግሩ አልታዝ ያለው መለስዮብ አካል ጉዳተኛ መሆኑ ሌሎች መደገፍ ያጡ አካል ጉዳተኞች ኢትዮጵያውያንን ከመርዳት አላገደውም። ከብዙ ዓመታት በፊት አንድ መንግስት ያልሆነ ድርጅት በሰጠው ክራንች ድጋፍ ያደገው መለስ አንድ ቀን ድጋፍ በመስበሩ ወድቆ ዳግም ተጎድቶ እንደነበር ያስታውሳል። በወቅቱ የነበረው ሁኔታ በሌሎች በተመሳሳይ ችግር ውስጥ ለሚያልፉ ሰዎች ድጋሚ ማድረግ የሚያስችል አዲስ ነገር ማቋቋም እንዳለበት እንደወሰነ ይገልጻል። ይህን የተመለከተውን ዘገባችን ያጠናቀረው ዮናታን ዘብዲዮስ ነው፣ እንደሚከተል ይቀርባል።
መለስ ኢዮብ ከልጅነቱ ጀምሮም አንድ እግሩ የማይታዘዝለት አካል ጉዳተኛ ነው። በዚህ ምክንያት ለመንቀሳቀስ ደጋፊ መሳሪያ ያስፈልገዋል። የ33 ዓመቱ የሐዋሳ ከተማ ነዋሪ ከብዙ ዓመታት በፊት አንድ መንግስታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ያደገው መለስ አንድ ቀን ድጋፉ በመሰበሩም ወድቆ ዳግም ተጎርቶ እንደነበር ያስታውሳል። በወቅቱም ለአንድ አመት ምንም ድጋፍ አልነበረውም። ዳግም ለመንቀሳቀስ የሚያስችለውን ክራንች ለማግኘትም አንድ አመት እንደፈጀበት በቁጭት ጊዜውን ያስታውሰዋል። በወቅቱ የነበረው ሁኔታም ሌሎች በተመሳሳይ ችግር ውስጥ ለሚያልፉ ሰዎች ድጋፍ ማድረግ የሚያስችል አዲስ ነገር ማቋቋም እንዳለበት እንደወሰነ ገልጿል።
እኔንም ክራንች ችግር ነው ሶዶ ክርስቲያን ሆስፒታል የሚገባው። እዛ ሶዶ ክርስቲያን ሆስፒታል ገብቼም ደሞ ዶክተር አንደርሰን ያጥንት ስፔሻሊስት በክራንች ምክንያት ከኢትዮጵያ ወጣለሁ አለ። ምክንያቱም እኔ ታካሚዎችን አክሜ ታካሚዎች ደሞ ቆሙ ማይራመዱ ከሆነ ምንድነው ዩዝሌስ ነው አለ። ለምንድነው እንደዛ ያለበት የሆነ ጊዜ ክራንች ኢትዮጵያ ላይ አንድ ቦታ ብቻ ነበር የሚገኘው እሱም በፒኦሲ ላይ ጳውሎስ ሆስፒታል ላይ ነው። ከዛ ክራንች የለም ሲባል እንዴት ክራንች አይኖርም ታካሚዎች እኮ መራመድ አለባቸው ብሎ ተናደደ። ሁለት ነገር ነው እኔ ድርጅት እንዲያቋቁም ያደረገው ሶስት ነገር። አንደኛው የኔ ክራንች መቸገር፣ ሁለተኛ ዶክተር አንደርሰን የመሰለኛው በኢትዮጵያ ደረጃ ወይ በአፍሪካ አንደኛ አጥንት ስፔሻሊስት ነው ክራንች ከሌለ ከኢትዮጵያ ወጣለሁ ማለት ነው። ሶስተኛ ደግሞ እኔም እንደኔ ላሉ ለአካል ጉዳተኞች ስራ እድል ምን አልፈጥርም ለምንስ የሚለው ነገር አሁን እዚህ ውስጥ አካል ጉዳተኛ የሆኑ ሰዎች አሉ።
በወላይታ ሶዶ ክርስቲያን ሆስፒታል በኦገሻነት ተቀጥሮም ያገኘውን ገንዘብ ከሌሎች አብሮ እየሰሩ ካሉ ጓደኞቹ ጋራም በመቆጠብ ወደዚህ ስራ ማምራታቸውን ገልጿል። ቀደም ሲል በአዋሳ ከተማም መስሪያ ቦታ ተከራይቶ እንደ ዊልቸር ክራንችና ሰው ሰራሽ እግሮችን በማምረትና በማቅረብ ስራ ተሰማራ። በኋላ ደግሞ ወደ ወላይታ ሶዶና ወደ ካምባታ ዞን ሀዳሮ ከተማ እንዳስፋፉ ያስረዳል።
ቆይቼ እግዚአብሔር ረድቶኝ የአካል ጉዳተኞች ጋ የማምረቻ ድርጅት አማኑኤል አቋቁም ያለው ከተቋቋመ በኋላ ቢያንስ 7-8 ሰዎች ከኔ ማህበር ውስጥ አካል ጉዳተኞች ያገቡታሉ። 2-3 ሰዎች ይሄ ምንድነው አክቲቱዱን ቀይሯል። ክራንችና ዊልቸር ብቻ ሰዎች ሶሳይቲን አመለካከት ራሱ ቀይሯል ድርጅት መቋቋሙ ማለት ነው።
መለስ ዛሬ የመንቀሳቀስ ፈተናዎችን ብቻ አላሸነፈም፣ ሌሎች አካል ጉዳተኞችም በማህበረሰብ አባላት ውስጥ በነጻነት መንቀሳቀስ እንዲችሉ ኑሯቸውንም ቀላል አድርጎላቸዋል። በኢትዮጵያ በተለይ በገጠር አካባቢዎች ክራንችና ዊልቸር መግዛት ከባድ ነው። በመሆኑም የመግዛት አቅም ላላቸው ይሸጣሉ፣ ያልቻሉትም ደግሞ በነጻ ይሰጣቸዋል ብሏል።
በህይወቴ ያየሁት ክራንች ተሰብሮብኝ አንድ አመት ቆይቻለሁ። ክራንች ማለት ደግሞ ለሰው ልጅ እግር ነው። ዛሬ አሁን እዚህ ጋር በብዛት የተለያዩ ክራንቾች አሉ። እኔ ግን አንድ ክራንች አጥቻለሁ። አጥቼ እንጨት ነበረ፣ እንጨትን ነው በብረት ውስጥ አድርጌ ስጠቀም የነበርኩት። አሁን ግን እውነት ለመናገር አንድ ሰው ዊልቸር ከተሰበረባቸው እኛ ጋር መጥቶ ማስጠገን ይችላሉ። ሶዶ ያለ ሰው ከሆነ ሶዶ ማስጠገን ይችላሉ። ቅርብ ጊዜ አሁን ስንጀምር እዛም ከምባታ አደረው ላይ መጀመር ማስጠገን ይችላሉ። ምንድነው እውነትም ችግር አለ። ምክንያቱም ክራንች ማለት ለአንድ ሰው እግር ነው፣ ዊልቸር ማለት ለአንድ ሰው እግር ነው። እኔ አሁን ይሄ ክራንች ከሌለ መኪናዬ ጋር መግባት አልችልም።
ድርጅታቸው አካል ጉዳተኞችን ጨምሮ ከ40 በላይ ለሚሆኑ ዜጎች የስራ እድል መፍጠሩን ገልጿል። ጸጋዬ አዲላ አካል ጉዳተኛ ሲሆን በመለስ ምክንያት የስራ እድል ከተፈጠረላቸው ወጣቶች ውስጥ አንዱ መሆኑን ተናግሯል።
ተመርቄ ቤተልቆች አልኩት። ከዛ ደውዬ ሲጠይቅ አሁንም ስራ አላገኘክም ምናምን ብሏል። አዎ አልኩት። ከዛ ስራ አጥቼ ቤተልቆች ብያለሁ። ተመርቄ ያለሁ ግን ስራ የለም፣ ይገዳ ላይ ነው ምናምን ብሎ ስራ የለኝም አልኩ። ከዛ እሺ አሁንም እኔ ጋር መጥተህ ስቶር ኪፈርነቱ ትሰራለህ አለ። እሰራለሁ፣ ችግር የለም። አሁን የአዋሳ መጥቼ አዋሳ ላይ እየሰራሁ ነው።
አክሉ አብርሃም የስራ እድል ከተፈጠረላቸው ውስጥ ሌላኛው ወጣት ነው።
እንደ አጋጣሚ ሌላ ሾፕ ነበር የምሰራው፣ ክፍያቸውም ያን አልነበረም። እዚህ ድርጅት ከመጣሁ በኋላ ብዙ እድሎችን አግኝቻለሁ። ምክንያቱም ብርም እናገኛለን፣ ስራም ብዙ አይነት ስራ ነው። አንድ ዊልቸር ተሰርቶ እስኪያልቅ ድረስ ብዙ ስራ ነው የምንሰራው። ይሄ ዊልቸር ሆኖ እስኪቆም ድረስ በጣም ብዙ አይነት መንገድ አለው። ጎማ አንስቶ ቸርኬት፣ እንደገና ይሄ ብረት ተበይዶ ምናምን በጣም ፕሮሰስ አለው እና ያን ሁሉ አብረን ነው እዚህ ግቢ። ያ የስራ እድሉ ሰፊ ነው።
መለስ በውድ ዋጋ በውጭ ምንዛሬም ወደ አገር ውስጥ የሚገቡትን እነዚህን መገለገያዎች በተመጣጣኝ ዋጋ እንደሚሸጥም ገልጿል። ለምሳሌ ከውጭ የሚመጣ አንድ አይነት ክራንች በ8,000 ብር የሚሸጥ ሲሆን ያመረተውን ተመሳሳይ ምርት በ2,000 ብር ብቻ ይሸጣል። አንድ ባለ 3 ጎማ ወንበር ከውጭ የሚመጣ እስከ 60,000 ብር የሚሸጥ ቢሆንም እሱ ያመረተው አንድ ዊልቸር ከውጭ ከሚገባው በ2ና በ3 እጥፍ ርካሽ በሆነ ዋጋ በ25,000 ብር እንደሚሸጥ አስረድቷል።
ከውጭ የሚመጣ ዊልቸር ውድ ነው፣ ዶላር ይፈልጋል፣ ጊዜ ይፈልጋል። የኛ ዊልቸር ግን እዚሁ መስተካከል ይችላል። አበለብን ነው ኤኒቴን ሜንቴን ማድረግ እንችላለን። ይሄ ልዩነት ስላለ መንግስትም መንግስታዊ የሆኑ ተቋማትም ከኛ ዊልቸር ቢገዙ እኛም ቢያበረታቱ የምለው ነገር። ምክንያቱም እኛ ጋር ሲገዙ ልካኔ ብቻ አይደለም የሚገዙት፣ ለአካል ጉዳተኛ ስራ እድል እየፈጠሩ ነው።
ملس براسه ترت ينن لادرگنجي دگاف ياشانيال بلوال
منگست اند منگست بوتا لسطن يگبال مكناتو انيا يسرن يالو نو وي گيل نگر ادلم وي تنيش نگر ادلم يا كالوتن چگر ميفتا نگر نو ينين چگر يوندمين چگر ميفتا نگر يزا يمنگستن چگر ميفتا نگر نو نا يبوتا چگر الين او اندمتايو مالنو او بزو ولچر بتازلن او بوتا يلنين تكرايتن بيو راسو سلازي منگست ينين مستاكرالو با ليلا دمو ماشينيري دگافيم بيارگيلن ملكام نو مكناتوم የሁለት ኤፍኤስአር የሚሆን የአርቲፊሻል ቀዎች አሉ እዚህ እስቶል። ስለዚህ እነዚህ ቀዎች ማሽን ብናገኝ ወደ ጄታ ይቀየራሉ።
መለስ ዋና አላማየም በኢትዮጵያ ያካል ጓተኞችን የመንቀሳቀሻ መሳሪያዎች ችግር መፍታት ከቤታቸው ወጥተውም ንቁ ህይወት እንዲመሩ መርዳት ነው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ቀደም ሲል ስንከታተል የነበረው ዮናታን ዘብዲዮስ ያጠናቀረልን ዘገባ ነበር። አድማጮቻችንና ተመልካቾቻችን የተከታተላችሁ የምትገኙት የዛሬ የካቲት 13 2017 ዓመተ ምህረት የአሜሪካ ድምጽ ዝግጅታችን ነው። ከዚህ ከዋሽንግተን ዲሲ የተላለፈላችሁ ይገኛል። ዝግጅቶቻችንን በዌብሳይታችን amharic.vnews.com እንዲሁም በFacebook @amharic ላይ መከታተል ትችላላችሁ። ከዛም ባለፈም በትዊተር ወይም በቀድሞ ትዊተር ባሁኑ ኤክስ በሚባለው ሃሽታግ ቪዮአማሪክ ላይ የምታገኙት ይሆናል። ኢንስታግራም እና ዩቲዩብ ላይም ዝግጅቶቻችንን እየተከታተላችሁ ልታዩአቸው እንጋብዛለን። የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የፕሬዝደንት ዶናልድ ትራምፕ አስተዳደር ለውጭ ሀገራት የሚሰጠው እርዳታ ለአፍታ ቆሞ እንዲገመገምና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID እንደገና እንዲዋቀር መወሰኑ አሜሪካ በውጭ እርዳታ ላይ ባላት አቋም ላይ ጥያቄ ያስነስተዋል ሲል የምሽቱ ርዕሰ አንቀጽ መልእክቱን ይጀምራል። USAID ዋና መንግስታዊ እርዳታ ድርጅት ሲሆን በንዳርፓን አቆጣጠር 2023 ብቻ ከ43 ቢሊዮን ዶላር በላይ አከፋፍሏል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ድርጅቱን እንዲቆጣጠሩ ተመድበዋል።
ይህ የውጭ እርዳታን ስለማቆም አይደለም። ውሳኔው እንደገና ድርጅቱን በማዋቀር የአሜሪካንን ብሔራዊ ፍላጎት እንዲያስፈጽም ስለማድረግ ነው። USAID የተመሰረተበትን ደንብ ብታነቡ የፖሊሲ አቅጣጫዎችን መውሰድ የነበረበት ከፕሬዝደንቱ ከብሔራዊ ጸጥታ ምክር ቤቱና ከውጭ ጉዳይ ሚኒስትሩ ነው።
Over the last 2 decades it has not.
ነገር ግን ላለፉት 2 አስርተ ዓመታት ያንን አላደረገም። ይህ የግል ገንዘብ አይደለም። ይህ የአሜሪካ ታክስ ከፋዮች ገንዘብ ነው። እናም በብልሃት የመጠቀም ግዴታ አለብን። አንዳንድ የታገደው ገንዘብ ሊለቀቅ ይችላል፣ እንደውም ተጨምሮ ሊለቀቅ ይችላል። ይህ የሚሆነው ግን እንዳስፈላጊነቱ ገንዘቡ የሚውልበትን ዓላማ በማስተካከል ነው። ተስፋ የምናደርገው ይህንን ነው።
At State Department our program officers
በውጭ ጉዳይ ሚኒስቴር መስሪያ ቤታችን ያሉ የፕሮግራም ኃላፊዎች ሁኔታዎችን በጥልቀት ይረዳሉ። እናም ለዛ ነው ሰባይ ዳታ እንዲቀጥል አንዳንድ በጀቶች መልሰው እንዲለቀቁ በየቀኑ የምንወስነው።
የውጭ ጉዳይ ሚኒስቴር መስሪያ ቤቱ በመላው ዓለም ከሚገኙና USAID በሚገኝባቸው ሀገራት ካሉ ኤምባሲዎች ጋራ የትኞቹ የርዳታ ፕሮግራሞች ከአሜሪካ ፍላጎት ጋር የሚጣጣሙ እንደሆኑ ለመለየት እየሰራ እንደሚገኝ ርዕሰ አንቀጹ አመልክቶ ከዚህ ጋር በተገናኘ የውጭ ጉዳይ ሚኒስትሩ የተናገሩትን አያይዟል።
ለዛም ነው አንዳንዶቹን ጠብቀን ማቆየት የምንሻው፣ ምክንያቱም ብሔራዊ ጥቅሞቻችንን ያስቀጥላሉ፣ ይበልጥ ጠንካራ ያደርጉናል፣ ደህንነታችንን የተጠበቀ ያደርጋሉ፣ ኢኮኖሚያችን እንዲያድግ ይፈቅዳሉ፣ ብልጽግናንም ይፈጥራሉ፣ ለኛ ብቻ ሳይሆን ለሁሉም አጋሮችና ሸሪኮች።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አማቻችንና ተመልካቻችን ለምሽት የነበሩን ትሪቶች እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።